sakabada an saurara kai nagaje ne nagaje.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 16 2012 ዓ.ም ምህረት ዝግጅታችን ጀመረ።
የተጎዱ ሰዎች እና ያሉበትን ደረጃ ማየትና በቤት ንብረታቸው ተጎዳባቸው መኖሪያ ቤታቸው እንዲገነባ ትራጫ ተቀመጠ ስለ እሱ ምን ላይ እንዳለ ለማየት ነው። በሁለተኛ ደረጃ የተጎዱ ሰዎች እና በከተማውና በአካባቢው ያለው ሁሉንም ማህበረሰብ ያቀፈ የማወያየት ተግባር ነው እንዳ አንደላ ተወሰደው። ሶስተኛው ደግሞ ዳገጠም የግብርና ልማት ስትራቴጂን ተግባራዊ ለማድረግ በዚህ ክረምት የተሰሩ ስራዎች አሉ። እነሱንም ስራዎች በተጓዳኝ ምን ላይ እንዳሉ ማየት ነው። እነዚህ ሶስቱ ናቸው ማለት ይቻላል።
የኦሮሚያ ክልል የመንግስት ኮሙኒኬሽን ጉዳዮች ቃል አቀባይ አቶ ጌታቸው ባልቻ ናቸው። ዘገባ ይኖረናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እናስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በቀድሞ የናይጄሪያ ፕሬዚደንት ጉድለክ ጆናታን የሚመሩ የምዕራብ አፍሪካ መልእክተኞች ዛሬ ማሊ ዋና ከተማ ባማኮ ገብተዋል። የተጓዙት የማሊውን ፕሬዚደንት ኢብራሂም ቡባካር ኬታን አስገድደው ከስልጣን ካወረዷቸው ወታደራዊ ኮሚቴ አባላት ጋር ለመነጋገር ነው። አጃንስ ፍራንስ ፕሬስ እንደዘገበው የምዕራብ አፍሪካ ሀገሮች ኢኮኖሚ ማህበረሰብ ኤኮዋስ መልእክተኞች ባመጹት ወታደሮች የታሰሩትን ፕሬዝደንቱንና ሌሎችንም ከፍተኛ የመንግስት ባለስልጣናት ያነጋግራሉ ተብሏል። ትናንትና በዋና ከተማዋ በሺዎች የተቆጠሩ ነዋሪዎች ያመጹትን ወታደሮች በመደገፍ ሰልፍ ማድረጋቸው ይታወሳል። በተባበሩት መንግስታት ድርጅት የሚደገፈው የሊቢያው መንግስት በሀገሪቱ በስተምስራቅ ባለው ተቀናቃኝ ፓርላማ ድጋፍ በመላ ሀገሪቱ ተኩስ አቁም ማወጁ ተሰማ። ስትራቴጂያዊ ሰርት ከተማ ከጦር ኃይል ነጻ እንድትሆንም ጥሪ አቅርበዋል። ተቀናቃኞቹ ወገኖች ሰርትን ለመቆጣጠር በሚፋሉበትና በእነሱም አማካይነት የሌሎች ኃይሎች ጣልቃ ገብነት እየተቀጣጠለ መምጣቱ ያሳሰበው ዓለም አቀፉ ማህበረሰብ ውጊያው እንዲቆም ግፊት እያደረገ ባለበት በአሁን ወቅት ነው ተኩስ አቁሙ የተሰማው። ትናንት ኬንያ ውስጥ ለኮቪድ-19 ሕክምና የተገዙ መሳሪያዎችና ቁሳቁስ ያላግባቡ ለግል መጠቀሚያ ሆነዋል ብለው ሰልፍ የወጡ ሰዎችን ፖሊስ ማሰሩ ተገለጸ። ማዕከላዊ ናይሮቢ የወጣውን ተቃዋሚ ሰልፈኛ ፖሊሶች በአስለቃሽ ጋዝ በትነዋል። ቢያንስ 4 ሰዎች እንደታሰሩ ነው የተገለጸው። ፖሊሶች ለሰልፉ ፈቃድ አልተሰጠም፣ በኮቪድ-19 ምክንያት የወጡ መመሪያዎችንም የጣሰ ነው ያሉት። የኬንያ የህክምና አቅርቦት ድርጅት ቦርድ ባለፈው ሳምንት ምርመራ አካሂዶ 3 ዋና ዋና የቦርዱ ባለስልጣናት ከስራ ማገዱን አስታውቋል። ዋና ስራ አስፈጻሚውም አሉበት። በኮቪድ-19 ምክንያት ሆስፒታል የሚገባው ህሙማን ቁጥር አሁንም ያሻቀበ በመሆኑ የሀገሮች የጤና ስርዓቶች ላይ ከባድ ውጥረት አስከትሏል። ሌሎች የጤና ችግሮች ትኩረት እንዳያገኙ ማድረጉንም ቀጥሏል ሲል የዓለም የጤና ድርጅት አሳሰበ። የWHO ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በትናንቱ መደበኛ ገለጻቸው ቫይረሱን በእጃችን ባሉት መሳሪያዎችና መንገዶች ሁሉ በመከላከልና በመቆጣጠር መታገልን መማር ይኖርብናል ብለዋል። እለታዊ ኑሮአችንን በዚህ መንገድ እየጠበቅን በመጓዝ በሆስፒታሎችና በሌሎችም የጤና ጥበቃ አካላት ላይ ያለውን ጫና ማቅለል ይገባል ሲሉ መክረዋል። ወረርሽኙ ቀንሶላቸው እንደገና ያገረሸባቸው ሀገሮች ለሌሎች ትምህርት ሊሆኑ ይገባል ሲሉ ማስተዋውሰዋል። በሌላ ዜና ዩናይትድ ስቴትስ ውስጥ በኮቪድ-19 ሳቢያ ህይወታቸው ካለፈው ሰዎች ውስጥ 52% ጥቁሮች የላቲን አሜሪካ ዝርያ ያላቸው ቀደምት ነበር አሜሪካውያንና ትውልደ እስያ ሰዎች መሆናቸውን አሶሺየትድ ፕሬስ ገለጸ። አሶሺየትድ ፕሬስ ይህን ያለው ማርሻል ፕሮጀክት ከሚባል ድርጅት ጋር ሆነ ባካሄደው ግምገማ ነው። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የተያዙት 5.6 ሚሊዮን በበሽታው ምክንያት የሞቱት ከ175,000 በላይ ሲሆኑ በሁለቱም ካለም ከፍተኛውን ቁጥር እንደያዘች ነው ያለችው። በዓለም ዙሪያ በቫይረሱ የተጋለጡት ቁጥር ወደ 23 ሚሊዮን ተቃርቧል። የሞቱት ደግሞ 800,000 ገደማ እየደረሱ መሆኑን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ምዕራባዊዋ የዩናይትድ ስቴትስ ካሊፎርኒያ ክፍለ ግዛት ውስጥ ሰደድ እሳቱ ዛሬም እንደቀጠለ ነው። አገረ ገዢው ጋቪን ኒውሰም ዓለም አቀፍ እርዳታ ተማጽነዋል። ከ12,000 በላይ የእሳት አደጋ ሰራተኞች በየአካባቢው ወደ 560 የሚጠጉትን ቃጠሎች ለማጥፋት ተሰማርተዋል። ፕሬዚደንት ዶናልድ ትራምፕ አድርጉ ያልኳቸውን ስላላደረጉ ነው ብለው ለቃጠሎ የክፍለ ሀገሩን አስተዳደር እየወነጀሉ ነው። ትራምፕ ለአመታት የተከመረውን ቅጠልና የወዳደቀ ዛፍ አጽዱ ብያቸው ነበር ሲሉም ወንጅለዋል። በሰደድ እሳቱ ቢያንስ 5 ሰዎች ሞተዋል፣ 43 ሰዎች ደግሞ ጉዳት ደርሶባቸዋል። አሁን ያለው የአየር ሁኔታ ቃጠሎውን ያባብሰዋል የሚል ስጋት አስከትሏል። በመጨረሻም የዩናይትድ ስቴትስ የተወካዮች ምክር ቤት ለሀገሪቱ የፖስታ አገልግሎት አጣዳፊ በጀት የሚፈቅድ ሕግ ለማሳለፍ ዛሬ አስቸኳይ ስብሰባ ያደረገ ነው። በሀገሪቱ በኮሮና ቫይረስ ወረርሽኝ ምክንያት ቁጥሩ የበዛ ሕዝብ በመጪው ፕሬዝዳንታዊ ምርጫ ድምጹን በፖስታ ቤት በኩል እንደሚልክ ስለሚጠበቅ ዲሞክራቶች ለፖስታ አገልግሎቱ አስቸኳይ በጀት እንዲፈቀድ ይፈልጋሉ። በመሆኑም ዲሞክራቶች ለፖስታ አገልግሎቱ ተጨማሪ 25 ቢሊዮን ዶላር ለማስፈቀድ እየሞከሩ ናቸው። ከዚያም በተጨማሪ በቅርብ ጊዜ በፖስታ አገልግሎቱ አሰራር ላይ የተደረጉት ለውጦች እንዲሰረዙም ነው የሚፈልጉት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 16 2012 ዓ.ም ምሽት ፕሮግራም ነው። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች ሰዎች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወደ ያዝነው የቀደመ ዘገባ እናልፋለን። በኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የሚመራ ልዑካን ቡድን ወደ ምስራቅ ሸዋ ምዕራብ አርሲና ባሌ ተጉዞ የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በደረሰ ጥቃት ጉዳት የደረሰባቸውን ዜጎችና የልማት ስራዎች እየጎበኙ መሆኑ ተገለጸ። አቶ ሽመልስ ንብረታቸው የወደመባቸው ሰዎች የሚቋቋሙበት ሁኔታ ላይ ከማህበረሰቡ ጋር መምከራቸውን የክልሉ ቃል አቀባይ አቶ ጌታቸው ባልቻ ለአሜሪካ ድምጽ ተናግረዋል። ሙክታር ጀማል ተጨማሪ አለው።
የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የአርቲስት ሀጫሉ ሁንዴሳ ግድያን ተከትሎ ከተፈጠረው የክልሉ የሰላም መደፍረስ በኋላ ያደረጉት የመጀመሪያ ትልቁ ጉብኝታቸው ነው። ጉዳት የደረሰባቸውን ዜጎች በማበረታታት ወደ መደበኛ ሕይወታቸው እንዲመለሱ ታስቦ ጉብኝቱ መደረጉን የክልሉ ቃል አቀባይ አቶ ጌታቸው ባልቻ ለቪኦኤ ገልጸዋል።
ጉብኝቱ ዓላማ ሶስት ጉዳዮችን ነው። አንደኛው ባለፈው ጊዜ በተከሰተው ግጭት የተጎዱ ሰዎችና ያሉበትን ደረጃ ማየትና በቤት ንብረታቸው የተጎዳባቸውን መኖሪያ ቤታቸው እንዲገነባ አቅጣጫ የተቀመጠ ስለ እሱ ምን ላይ እንዳለ ለማየት ነው። በሁለተኛ ደረጃ የተጎዱ ሰዎችና በከተማውና በአካባቢው ያሉ ሁሉንም ማህበረሰብ ያቀፈ የማወያየት ተግባር ነው እንደ አንድ ላ ተወሰደው። ሶስተኛው ደግሞ ዛገጠም የግብርና ልማት ስትራቴጂን ተግባራዊ ለማድረግ በዚህ ክረምት የተሰሩ ስራዎች አሉ። እነሱንም ስራዎች በተጓዳኝ ምን ላይ እንዳሉ ማየት ነው። እነዚህ ሶስቱ ናቸው ማለት ይቻላል።
ርዕሰ መስተዳደሩ ትላንት በመጀመሪያ ጉብኝታቸው ከምስራቅ ሸዋ ዞን ባቱ ከተማ ጀምረው በምዕራብ አርሲ አርሲነገሌንና ሻሸመኔን በመጎብኘት ከተጎጂ ማህበረሰብ ጋር ተወያይተዋል። በሻሸመኔ ውይይቱ ላይ የተሳተፉትና በሰላም መደፍረሱ ተጎጂ የነበሩት አቶ ሀብታሙ ሀደራ በፕሬዝደንቱ ቆይታ ያጋጠማቸውን ችግር መግለጻቸውንና ቃልም እንደተገባላቸው ለቪኦኤ ተናግረዋል።
ዘግይተውም ቢመጡ እውነት ለመናገር ከሆነ እና በጣም አመርቂና ደስ የሚል ንግግር ነው የተናገሩት። በውይይታችንም ሐሳባችንን ተቀብለውናል። ዞሮ ዞሮ ባለፈ 50 ቀን አካባቢ ሆኖናል። እስካሁን የሚጠይቀን መንግስት የለንም ማንም የለንም። እስካሁን ውስጣችን የተሰደደው አለ፣ ሌላ ቦታ ይሄዳል። ሀብት ንብረቱ የተቃጠለ፣ ቤቱ የተቃጠለ፣ ስራ ቦታው የተቃጠለ፣ ሆቴሉ የተቃጠለ። አሁን ግን እውነት ለመናገር ከሆነ አቶ ሽመልስ መጥተው ባነጋገሩን ጊዜ ውስጥ መንግስት እንዳለንም ተስፋ እንዳለን ነገም ጥሩ ነገር ያደርጉልናል ብለን እናስባለን።
ተጎጂዎች ምን ጠየቃችሁ? ምንስ መለሱላችሁ ፕሬዝደንቱ?
እኛ የጠየቅነው ምንድን ነው እሱ አንደኛ ቤተሰቡ የተበተነው ንብረቱ የተቃጠለው ቤተሰብ ቤታቸው ደምባቸው ወደ ቤታቸው እንዲመለሱ ነው። ሁለተኛ ደግሞ ሀብት ንብረት፣ ሱቆች፣ የተለያዩ ንብረቶች የደምባቸው ንብረት መንግስት ካሳ እንዲከፍለን ነው። ሶስተኛ ደግሞ በትልልቅ ህንጻዎች አሉ፣ እነሱ ተገንብቶላቸው ለወደፊቱ እዚሁ የተበተኑትም ተመልሰው በሀገራቸው ላይ እዚህ በኖሩበት ሀገር ላይ መጥተው ስራቸውን እንዲሰሩና እንደ በፊቱ እንዲቋቋሙ መንግስት ይህን እንዲያቋቁመን እንዲረዳን እንዲያግዘን ነው ጥያቄያችን።
ምን መልስ አገኛችሁ?
አዎ፣ አቶ ሽመልስ ያሉት ምንድን ነው እሱ እነሱ በሶስት ከፍለው ነው የነገሩን። መጀመሪያ ቤት የወደምና ሀብት ንብረት የወደምባቸውን እስከ ሀያ አምስት ቀን ድረስ ሁሉንም አጽድተን አድሰን ወደ ቤታቸው እንዲመለሱ እናደርጋለን ብለዋል። በተጨማሪ ሀብት ንብረት የወደመባቸው ሌሎችን ደግሞ ሁለተኛ ደግሞ ባለ ህንጻዎችን ትልልቆችን የጠየቁት ምንድን ነው እሱ እናንተም አግዙኝ፣ እርዱኝ። ስለዚህ ምንድን ነው እሱ ለእናንተም የሚፈለገውን ሁሉ እናደርጋለን። በባንክም በብድርም በተለያየ ነገር ከጎናችሁ ሆነን አብረን እንሰራለን። መንግስትም ከጎናችሁ ነው፣ ይገድፋችኋል፣ ያግዛችኋል። ዞሮ ዞሮ ከእኛ ጎን ሁኑ፣ ከጎናችን ሁኑ ነው ያሉት
አቶ ሽመልስ። ጎን ለጎን በአካባቢው የሚገኙ የልማት እንቅስቃሴዎችን በመጎብኘት ከአርሶ አደሮች ጋር ውይይት ማድረጋቸውን የክልሉ ቃል አቀባይ አቶ ጌታቸው ባልቻ ገልጸዋል። በዟቸው የምዕራብ አርሲዋን ዶዶላ በመጎብኘት ከባሌ ወደ አጋርፋ ያቀኑት አቶ ሽመልስ ማምሻውን የባሌ ዞን ዋና ከተማ ሮቤ ገብተዋል። በሮቤ ውይይት ላይ የተሳተፉት አቶ ዮሐንስ ተሰማም ተከታዩን ነግረውናል።
ፕሬዚዳንቱ ወደ መጥተው የተጎዱትንና ሌላም የህብረተሰብ ሰው ነበር ያወያዩት። እሳቸው የሚያወያዩት የተጎዱትን ወደ ነበሩበት ቦታ ንግድ ተቋማትንም የተለያዩትንም ቶሎ አቋቁመን ወደ ነበሩበት መመለስ አለብን፣ እንደዚህ አይነት ነገሮች ደግሞ ከዚህ በኋላ እንዳይደገሙና የህግ የበላይነትን ደግሞ መንግስት እንደሚያስከብር ከዚህ በኋላ ያሉትን ስህተት ከተሰራ በኋላ ሳይሆን ያሉትን ስህተቶች ስህተት ሳይፈጠር ነገሮችን ሁሉ ህግ ማስከበሩን ሂደት እንደሚቀጥለው ነው የነገሩ።
በተለይ እስቲ መልሶ ተጎጂዎችን የማቋቋም ሂደት ላይ ምን ይሰራል ነው የተባለው?
እሱ ያው የህብረተሰቡን ያማከለና መንግስትም ከህብረተሰቡ ጋር ሆኖ እንደዚህ ንብረት የወደሙባቸውንና ያጡትን ሰዎች ወደ ነበሩበት ለመመለስ በአፋጣኝ እንሰራለን፣ መንግስትም ከህብረተሰቡ ጋር ሆኖ ወደ ነበሩበት መመለስ አለብን የሚል ነው ሲያወያዩ የነበሩት።
በአጠቃላይ ተጎጂዎች የሚቋቋሙበት መንገድ ከፌዴራልና ክልል እስከ ታችኛው መዋቅር ድረስ አፈጻጸም መዘርጋቱንም አቶ ጌታቸው አክለዋል።
የተጎዱ ሰዎች እንግዲህ የተቀመጠው አቅጣጫ አካባቢው በሚኖሩ የመስተዳድር አካላትና በህዝቡ አጠቃላይ ተሳትፎ መልሰን እናቋቋማለን ብለን ነው አይደል በእቅዳችን የያዝ ነው። ያ በተግባር ላይ ምንድን ያለው የሚለውን ለማየት ተሞክሯል። እሱ በአንድ በኩል ቤታቸው የተቃጠለባቸው የፈረሰባቸው መልሶ የመገንባት ስራ በአካባቢው ህብረተሰብ በዞን በከተማ እች አስተባብረው ወደ ስራ የገቡበትና ወደ ቤታቸው እንዲመለሱ የተደረገበት ሁኔታ ነው ያለው። በሁለተኛ ደረጃ ደግሞ አገልግሎት ሰጪ ተቋማት ላይ እና ኢንቨስትመንት ላይ የደረሰ ጉዳት አለ። እነዛን ባለሀብቶቹ ቀድሞ ሀሳባቸው ተመልሰው መስራት እንዲችሉ የማበረታታትና የመደገፍ አንድ ሆኖ፣ በሌላ በኩል ደግሞ በክልልና በፌዴራል መንግስትም የሚያስፈልጋቸው የድጋፍ ፓኬጅ ተጠንቷል። ያ የድጋፍ ፓኬጅ የተጠናው መሰረት ወደ ተግባር ገብተው ወደ ቀድሞ ሰው መደበኛ እንቅስቃሴያቸው እንዲመለሱ የማድረግና የመደገፍ ስራ ነው የሚሰራው ማለት ነው።
ምናልባት አሁን መልሶ ማቋቋም የሚለው የአቅም እንደዚያውም ደግሞ የገንዘብ ደረጃ ሊፈልግ ይችላል። ይህንን በተመለከተ ከመንግስት ተመድቦ በዚህ ሰዎችን መልሶ የምናቋቁምበት መጠን ነው የተባለ በጀት አለ?
በዚህ ደረጃ ሳይሆን የምናየው ምንድን ነው፣ በአንድ በኩል ህብረተሰቡ በራሱ አካባቢው ላይ ያለው የመደገፍ ባህል አለው። ቀድሞ መቅታቸው የተቀመጠው የመደጋገፍ ባህሉን አጠናክሮ መቀጠል መቻል አለበት ተብሏል። በመደጋገፍ ነው ቤቶቹ የተሰሩት። ከቀድሞ ቤታቸውም የተሻለ ቤት ነው የተሰራላቸው ማለት ይቻላል። ቤት የተቃጠለባቸው ኢንቨስትመንት እንቅስቃሴ ላይ የገቡና አገልግሎት ሰጪ ተቋማት ላይ ያሉትን ደግሞ በተለየ ሁኔታ ሰዎቹ ወደ ቀድሞ ስራቸው እንዲመለሱ አቅጣጫ በተቀመጠው መሰረት ብዙዎቻቸው ጠጋግነው ወደ ስራ የገቡ አሉ። ያኔም እንዴት መንግስት ሊደግፍ ይችላል? እንግዲህ እነዚህ ሰዎች የሚሰሩት ያው በራሳቸው የሚንቀሳቀሱ እንዳለ ሆኖ ከባንክ ጋር ነው እየሰሩ የነበሩት እና የኢንቨስትመንት አቅጣጫውም የተቀመጠ ስላለ እሱ በምን አግባብ ሊደገፉ ይችላሉ የሚለውን ጥናት ፓኬጅ ተዘጋጅቷል። በካሽ የሚደገፉ ሳይሆን በምን አግባብ እነዚህን ሰዎች ብንደግፋቸው ወደ ውጤት ወደ ቀድሞ ስራቸው ሊመለሱ ይችላሉ የሚለው ጥናት ተደርጎ ያንን ጥናት በክልልና በፌዴራል መንግስት አይቶ የመጨረሻ ውሳኔ ተወስኖ የሚገቡበት ሁኔታ ይኖራል። ግን በየአካባቢው እየተደጋገፉ ወደ ቀድሞ ስራቸው እንዲመለሱ የማድረግ ነው ዋናው ተልዕኮ።
በዚህ ጉብኝት ከፍተኛ የክልሉ የመንግስት የስራ ኃላፊዎች ተሳትፎበታል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ።
አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙታላችሁ። አት ቪኦኤ አምሃሪክ ብላችሁ በፌስቡክ፣ ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ገጻችንንም ጎብኙ። አፓችንን ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት እንለፍ። በትላንትናው ምሽት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ከአሜሪካ ድምጽ ጋር በነበራቸው ቆይታ በኢትዮጵያ የኮቪድ-19 የማህበረሰብ ስርጭትን ለመቆጣጠር በሚል የተጀመረው ሁሉም ዘመቻ የታለመለትን ግን መምታቱን ገልጸው እስከ ነሐሴ ማብቂያ ድረስ እንደሚቀጥልም አስታውቀዋል። ኦሮሚያና ትግራይ ክልል ጨምሮ ባሉ ሌሎች ክልሎችም ከፍተኛ የሆነ የሕብረተሰብ ስርጭት ለምን እንደተስተዋለም አንስተዋል። በተጨማሪም በኢትዮጵያ ማረሚያ ቤቶችና ማቆያ ያለውን ከፍተኛ ቁጥር ያለው የቫይረሱን ስርጭት በተመለከተም ጥያቄዎች ቀርበውላቸው ምላሽ ሰጥተዋል። በዛሬና በመጨረሻው ክፍል ደግሞ በለይቶ ማቆያዎች ውስጥ ስላለው የህሙማን አያያዝ፣ ስለ አስቸኳይ ጊዜ አዋጁና የህክምና ባለሙያዎች በኮቪድ-19 የመጠቃት ሁኔታ ከኤደን ገረመው ጋር ያደረጉት ቃለ ምልልስ ቀጥሎ ይቀርባል።
የምርመራ አቅምን ከማሳደግ ጋር ተያይዞ ደግሞ በቫይረሱ የሚያዘው ሰው በጨመረ ቁጥር የለይቶ ማቆያ እጥረት እያጋጠመ ነው ይባላል። በሁለተኛ ደረጃ ደግሞ የአያያዝ ቅሬታዎችም የሚቀርቡበት ጉዳይ አለና ጾም አደርን የሚሉም ታካሚዎችም አጋጥመዋልና በዚህ ዙሪያ ምን እየተሰራ ነው? ያለው ሁኔታ ምን ይመስላል?
ይሄ እንግዲህ መጀመሪያ አካባቢ ተቋሞቻችን ብዙም የሚያስተናግዱት አካላት ስላልነበሩ ሁሉንም ቫይረሱ ሰውነት ውስጥ እንዳለ የተረጋገጠበትን ግለሰብ ወደ ማቆያ እንወስድ ነበረ። ነገር ግን ቁጥሮች እየጨመሩ ሲመጡ፣ ማቆያ ጣቢያዎቻችን እየሞሉ ሲመጡ፣ ቅድሚያ መስጠት ለሚገባን ቅድሚያ መስጠት እንደሚኖርብን በመገንዘብ አሰራራችንን ለውጠናል። የሕክምና ድጋፍ የማይፈልጉ ተጓዳኝ በሽታ የሌለባቸው በተለይ ደግሞ መኖሪያቸው ለዚህ አመቺ የሆኑ ግለሰቦች በቤታቸው ቆይታ አድርገው የ14 ቀን ቆይታቸውን ወይም ደግሞ ባለው መስፈርት መሰረት ነጻ መሆናቸው እስከሚታወቅ ድረስ እንዲቆዩ፣ ነገር ግን የሕክምና ጣቢያዎቻችን ደግሞ ድጋፍ ለሚፈልጉ ቅድሚያ ተሰጥቶ እንዲሰራ በተቀመጠው አግባብ ስራዎችን እየተሰራ ያለው። ስለዚህ ይሄ ያው የቁጥሩ መጨመር አስገዳጅ በሆነ መንገድ ያመጣው መሆኑን መውሰድ ተገቢ ነው። እዛ ውጭ እንግዲህ የሚኖሩ ቅሬታዎች ሊኖሩ እንደሚችሉ መገመት ብቻም ሳይሆን ያው መቀበል ተገቢ ነው የሚልነት አለ። በመጀመሪያም ችግር ላይ ያለ ሰርቪስ ወይም ግልጋሎት እንደመሆኑ ይህን በማስተናገድ ሂደት ደግሞ ክፍተቶች ይኖራል። በተለይ እንግዲህ አዲስ አበባ ላይ ብቻም ሳይሆን ይሄ በሁሉም ክልል እና የተለያዩ ዞኖች የሚሰራ ስራ ስለሆነ ባህሪያቱም ከክልል ክልል ይለያያል። ምክንያቱም ነገር ግን እንዲህ አይነት ክፍተቶች ይኖራሉ የሚል እምነት አለን። እኛ የምንሰማቸው ነገሮች አሉ። በየጊዜው የምናደርጋቸው ውይይቶች አሉ። በተቻለ መጠን አቅም በፈቀደው መንገድ ሰርቪሱን ማግኘት በሚያስፈልጋቸው መንገድ ለመስጠት እየተሞከረ ነው።
ከዚሁ ጋር ተያይዞ በኮቪድ-19 ጋር ተያይዞ የሚሰሩ የሕክምና ባለሙያዎች በቫይረሱ በከፍተኛ ሁኔታ እየተጠቁ እንደሆነ በማህበራዊ ሚዲያው ላይ በተለያየ አጋጣሚዎች ይገለጻል እና ይሄ ምን ያህል እውነት ነው?
በባህራዊም ሁኔታ ነው። የቫይረሱ ስርጭት እየጨመረ ሲመጣ የመጀመሪያው ቫይረሱ ሊያጠቃቸው የሚችላቸው ክፍሎች ቫይረሱን ስርጭት መጨመር አመች በሆነ ሁኔታ ያሉ የህብረተሰብ ክፍሎች ነው። ስለዚህ አንደኛው ደግሞ የህክምና ባለሙያው ነው። እንግዲህ የህክምና ባለሙያው ከዚህ ቫይረስ ጋር ግንኙነት ካለው ማህበረሰብ ጋር የቅርብ ንክኪ ግንኙነት አለው። ይህ እንግዲህ በላብራቶሪ ቫይረሱ መኖሩ የታወቁትን ብቻም ሳይሆን ማንኛውም የህክምና ግልጋሎት በተገቢ መንገድ እየተሰጠ ስለሆነ ቫይረሱ ኖሮባቸው ግን ሳያውቁ ለሌላ ለተጓዳኝ የህክምና ስራ ህክምና ተቋማትን ደግሞ የሚጎበኙም ከፍተኛ ቁጥር ያለው የገንዘብ ክፍል እንዳለም ታሳቢ መደረግ ይኖርበታል። ስለዚህ እነዚህን ካየናቸው ተጋላጭ የሚሆንበት ሁኔታ ይጨምራል። ለዛም ነው አሁን የህክምና ባለሙያዎች እንደሚናገሩት በተቻለ መጠን እኛ ራሳችንን ቤዛ አድርገናል ወጥተናል። ስለዚህ እናንተ በተገቢ መንገድ ጥንቃቄ የማታደርጉ ከሆነ አስቸጋሪ ሁኔታ ይፈጠራል። የህክምና ባለሙያዎቻችን በዚህ የሚጠቁ ከሆነ ቁጥሩ ይቀንሳል። እነሱ ያንን ስራ መስራት አይችሉም። ስለዚህ ወደማይሆን ቼውስ ውስጥ ይገባል በሚል እንግዲህ ትምህርት ለመስጠት የሚሞከረው ግን አጠቃላይ ስብጥሩንና የበሽታውን ስርጭት ካየ የህክምና ባለሙያም ብቻም ሳይሆን እዚህ ላይ እንግዲህ የጸጥታ ኃይላትን መጥቀስ ይገባናል። ከፍተኛ ራሳቸውን ቤዛ አድርገው ይህን ከመደገፍ አንጻር ስራ ከሚሰሩት እንግዲህ ዘርፎች አንደኛ የጸጥታ ኃይሉን ነው። ስለዚህ ማህበረሰቡን ከማስገንዘብ አንጻር ችግሮች ሲፈጠሩ መፍትሄ ለመስጠት በሚኖረው እንቅስቃሴዎች ሁሉ ራሳቸውንም ያው አጋልጠው ነው የሚሰሩት። ከዚህም አንጻር እንግዲህ ሊኖሩ የሚችሉ ሁኔታዎች እንዳሉ ታሳቢ ማድረግ አስፈላጊ ነው። አሁን ባለው ሁኔታ ይህን ያህል ቫይረሱንም ከመቆጣጠር አንጻር መደበኛ የህክምና ስራውንም ከመስራት አንጻር ትልቅ የሆነ አሉታዊ ሁኔታን ፈጥሯል ብለን ባናገር ባንችልም አሁን ካለው የስርጭት ሁኔታ በተለይ ደግሞ ማህበረሰባችን ላይ እያየ ነው ካለው የመዘናጋት ሁኔታ አንጻር ግን ካየን ነገ ከነገ ወዲያ በጣም ችግሮች ሊቀጥል የሚችልበት አብዛኛው ህክምና ባለሙያዎቻችን በበሽታ ተጠቅተው ተቋሞቻችን ያንን ለመስጠት ህክምና ለመስጠት የሚቸገሩበት ሁኔታ የማይመጣበት ምክንያት አይኖሩም።
የአስቸኳይ ጊዜ አዋጁን ጨምሮ የቫይረሱን ስርጭት ለመቆጣጠር በመንግስት የወጡ አዋጆችና መመሪያዎች በበቂ ሁኔታ እየተተገበሩ አይደሉም እና ይሄ ምን ያህል ክፍተት እየፈጠረ ነው ያለው?
የአስቸኳይ አዋጁ በሽታውን ከመቀነስ አንጻር እጅግ ከፍተኛ የሆነ ሚና ተጫውተዋል። በህዝብ ብዛት ካየን እንግዲህ ከአፍሪካ ሁለተኛ ኑሮ ሁኔታ፣ የኢኮኖሚ ሁኔታችን፣ ማህበራዊ ግንኙነታችንን ካየን ለበሽታ ስርጭት ከፍተኛ የሆነ ሚና የሚጫወት አኗኗር ኖረ። ነገር ግን በዚህ አይነት ሁኔታ ውስጥ አይደለም ያንዳንዱን እንግዲህ ያደረገን አንደኛው የአስቸኳይ ጊዜ አዋጅ ላይ የተቀመጡ ድንጋጌዎችን ለመተግበር የሚመለከተው አካላት የወሰዱት ስራዎችና ማህበረሰቡም ደግሞ እንግዲህ ልዩነት እንዲኖር ከቦታ ቦታ ያንን ከመከተል አንጻር በተለይ መጀመሪያ አካባቢ የሰራቸው ስራዎች የራሳቸውን ሚና ተጫውተዋል። ነገር ግን እያንዳንዱ በአስቸኳይ ጊዜ አዋጅ ላይ የተቀመጠውን ነገር ለመተግበር አስገዳጅ በሆነ ሁኔታ ውስጥ ደግሞ ማስቀመጥ በዚህ አይነት አቅጣጫ መሄድም ውጤት ያመጣል የሚልም ሙሉ እምነት ይዞ ለመከራከርም አስቸጋሪ ነው። ከዛ ይልቅ የምታስተምሪበትን ራሱ ያንን አውቆ ተገንዝቦ ተግባራዊ የሚያደርግበት ሁኔታ የምትፈጥሪበትን መንገድ ማመቻቸት፣ ያ ደግሞ ዘላቂ የሆነውን ሁኔታ ለማምጣትም እድል ይሰጣል። አስቸኳይ ጊዜ አዋጅ እንግዲህ ለተወሰነ ጊዜ ነው ሊኖር የሚችለው፣ 3 ወር፣ 4 ወር፣ 5 ወር ሊሆን ይችላል። ከዛ በኋላ ግን ማህበረሰቡ ከኮቪድ ጋር አብሮ ሊያኖር የሚችልበትን ባህሪያትን ማምጣት መቻል አለበት። ያንን ከማድረግ አንጻር እንግዲህ በተወሰነ መንገድ ህጋዊነትን በተወሰነ መንገድ ደግሞ ለማስተማር ጥረት እየተደረገ ሁለቱንም አቻችሎ ለመሄድ ሙከራዎች የተደረጉበት ሁኔታ ነው ያለው። አንዳንድ በየጊዜው የሚሰሩ ጠቋሚ የሆኑ የዳሰሳ ጥናቶች እንደሚያሳዩት 75% በላይ የአዲስ አበባ ማህበረሰብ ማስክን ይጠቀማል። ወጥተን ስናይ ይህ አበረታች ነው። በሽታውን ከመቀነስ አንጻር እጅግ ከፍተኛ ሚና ይጫወታል። አሁን ደግሞ እየወጡ ያሉ ሳይንሳዊ መረጃዎች እንደሚያሳዩት ማስክን በአግባቡ በመጠቀም ብቻ ራሱ ከፍተኛ በሆነ መንገድ የቫይረሱን መከላከያ ሊቀንስ ይችላል። ስለዚህ እንደዚህ አይነት ስራዎችና አሁን እንግዲህ ወደ ክልል የማውረድ ማስፋት፣ ይህንን ማስቀጠል፣ በተለይ ንጽህናን የመጠበቅ እንግዲህ ይሄ ለኮቪድን ብቻም ሳይሆን በተጓዳኝ የተለያዩ በየጊዜው ሲያስቸግሩን የነበሩንም ተላላፊ በሽታዎችን ከመቆጣጠር አንጻር ሚና ስለሚጫወት እንግዲህ ማህበረሰቡ ልክ እንደ ራሱ የመደበኛ ኑሮ ዘይቤና ሂደት አድርጎ እንዲወስደው የማድረጉ ሁኔታ ነው ያለ። ስለዚህ አስቸኳይ ጊዜ አዋጁ ያው ሁለቱንም ይዞ ለመሄድ የሞከረና ውጤታማም ነው ብለን መናገር እንችላለን። ግን ሙሉ በሙሉ ለማስፈጸም ብቻ ደግሞ ምናልባት አሁን ያየናቸውንም ውጤት ለማምጣት አስቸጋሪ ሁኔታ ሊፈጥራል የሚል እምነት አለን።
እሺ፣ አመሰግናለሁ። በማህበረሰቡ ዘንድ በሽታውን በመከላከል ዙሪያ ያለውን ግንዛቤ እንዲሁም ደግሞ ግንዛቤውን ወደ ተግባር በመለወጥ መካከል ያለውን ክፍተት እንዴት ያዩት?
ወሳኙ ነጥብ እሱ ነው። እንግዲህ አሁን አንድ ያወቅነው ነገር ምንድነው? ኮቪድ ከኛ ጋር ለብዙ ጊዜ ቆይቷል። በአንድ ጊዜ ተገላግለናል። ከዚህ በኋላ ሌላ ህይወት ምዕራፍ እንቀጥል የምንለው እንዳልሆነ እንግዲህ ዓለምም እየተገነዘበ የመጣበት ነው። ያ መሆኑን ካወቅን ደግሞ አኗኗራችን ላይ የከፍተኛ የሆነ ለውጥ አስፈልጋል። በተለይ እንደ ኢትዮጵያ ባለ ማህበረሰብ በጣም ማህበራዊ ግንኙነታችን ጠንካራ በሆነበት ማህበረሰብ ውስጥ ጠንከር ያሉ የአኗኗር ዘይቤዎች ለውጦች መምጣት መቻል አለባቸው። ከኮቪድ ጋር ተስማምተን መኖር መቻል አለብን። ተከባብረን መኖር መቻል አለብን። ይህንን ማናደርግ ግን ከሆነ በጣም ውስን በሆነው አቅማችን፣ ውስን በሆነው መከላከል ብቃታችን ሌላ ችግሮች ነው የሚከተል። ስለዚህ ይሄ የፍላጎት የምርጫ ጉዳይ ብቻ ሳይሆን ተገደን የምንገባበት ነው። ይህንን ስናደርግ እንግዲህ ማስገደድ ብቻውን በቂ አይደለም። ቅድም ካልነው ጋር አብሮ የሚሄድ ነው። ማህበረሰቡ በተለይ ደግሞ ችግሩ እንዳይሰፋ ከማድረግ አንጻር ትልቅ ሚና ይጫወታል። አብዛኛው ቁጥር ያለው ማህበረሰባችን ገጠር ነው የሚኖረው። እነሱን ተደራሽ ባደረገ መንገድ በተለይ ወደዛ ችግሩ እንዳይገባ ከመከላከል አንጻር ከተማ አካባቢ የሚሰራቸው ስራዎች ከፍተኛ መሆን መቻል አለባቸው። ከተማ ውስጥ ያለው ግንዛቤ የፈጠረው ማህበረሰብ የሚከተለውን ነገር ሌላው ለመከተል እድል ይፈጣል። ምክሮችን የመከተል ዝንባሌዎች መምጣት መቻል አለባቸው። ድካሞች ይኖራሉ። ድካሞች ቤት ዝም ብለሽ ተቀመጭ ስትባይ ከተወሰነ ጊዜ በኋላ ለምን ብል አመለካከት ሊመጣ ይችላል። ያ እንዳይመጣ ነው ስራችንን እንስራ። እንደሌላው በር አዘጋ ነው። በተቻለ መጠን ንግዱንም ሌላውንም በከፍተኛ መንገድ ተጽዕኖ ሳመጣ ውስጥ ለመቋቋም እየሞከርን ያለ ነው። ስለዚህ ለውጦች መምጣት መቻል አለባቸው። እንግዲህ አሁንም ደግሞ እየሰማናቸው ያሉት ተስፋ ሰጪ ነገሮች አሉ፣ ክትባት ከሌሎች አንጻር። ነገር ግን እሱ ራሱ ደግሞ ራሱ የሚጠቅዳሪቶች እናቃለን። ስለዚህ መፍትሄ በእጃችን ያለው ከዚያ ጋር እንግዲህ ከኮቪድ ጋር ተዛምዶ መኖር ተገቢ ነው። ይህንን ደግሞ ያው ማህበረሰባችን ልጆችን እንዲወስድ ነው አደራ ምለው።
እሺ፣ በጣም ነው የማመሰግነው።
አመሰግናለሁ። ብዙ ያደስተልኝ
ኤደንንና እንግዳዋን ዶክተር ኤባን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት መሰናዶ ነው። አስተያየት ወይም ጥያቄ ካሏችሁ ደግሞ horn@venus.com የኢሜል አድራሻችን ላይ ላኩልን። ወደ ተከታዩ ዘገባ እናልፋለን። በትግራይ ክልል ለሚካሄደው ምርጫ ተወዳዳሪ መሆኑን የገለጸው ሳልሳይ ወያነ የተሰኘው ፓርቲ ሊቀመንበር አቶ ሃያሉ ጎዲፋይ የአሜሪካ ድምጽ እንግዳ ናቸው። አቶ ሃያሉ ከአዳነች ፍስሐዬ ጋር ባደረጉት ቆይታ ስለ ድርጅታቸው ዓላማና በምርጫው ሂደት ላይ ስላላቸው አመለካከት አስረድተዋል። የድርጅታቸው ርዕዮተ ዓለም ሶሻል ዲሞክራሲ መሆኑን እና የክልሉ ገዢ ፓርቲ ህዝባዊ ወያነ ሓርነት ትግራይ ህወሓት ይከተለዋል ያሉት አብዮታዊ ዲሞክራሲ የክልሉን ህዝብ ይከፋፍላል ባሉት የመደብ ትግል ስለሚያምን ድርጅታቸው እንደማይቀበለው ይናገራሉ። ትግራይ ውስጥ ስለሚካሄደው ምርጫ አስተያየታቸውን ተጠይቀው ምርጫው አዎንታዊም አሉታዊም ገጽታዎች አሉት ብለዋል። ቃለ ምልልሱ ቀጥሎ ይቀርባል።
በመጀመሪያ ደረጃ አቶ ሃያሉ ጎዲፋይ ለትብብሮና ለጊዜው እናመሰግናለን። እንግዲህ በመጀመሪያ ራስዎን ቢያስተዋውቁ።
አመሰግናለሁ አዳነች። ሃያሉ ጎደፋ ይባላለሁ። የሳልሳይ ትግራይ ሊቀመንበር ነኝ። ሙያዬ ዩኒቨርሲቲ አስተማሪ ነኝ። የልማት ጥናት ባለሙያ ነኝ።
አቶ ሃያሉ ጎዲፋይ ስለ ድርጅታችሁ ሳልሳይ ወያነ ዓላማ ቢያብራሩልን።
ትግራይ አሁን ያለችበት የልማት፣ የፖለቲካ፣ የማህበራዊ ጉዳይ አይመጥናትም ከሚለው ነው የሚነሳው። ስለዚህ አዲስ ውል ያስፈልጋል ብለን እናስባለን። ይህ አዲሱን ወደ አዲስ ምዕራፍ ይወስደናል። ስለዚህ አዲሱ ምዕራፍ የትግራይ ብሔራዊ ጥቅሞች የምናስከብርበት ምዕራፍ ነው። ኢትዮጵያ አሁን ያለው ህገ መንግስት እንደ መነሻ ሊጠቅመን ይችላል፣ ግን በቀጣይነት የትግራይ ብሔራዊ ጥቅሞች የማያስከብር ነው ብለን እናምናለን። ስለዚህ የትግራይ ብሔራዊ ጥቅሞችን በሚያስከብር መልኩ ነው ህገ መንግስቱ መሻሻል ያለበት ብለን መጥተናል። ህገ መንግስቱ ሲሻሻል በህገ መንግስት መሻሻል ውስጥ የተቋማት መሻሻል መደረግ አለበት ብለን ነው የምናምነው። በተለይ ፌዴራል መንግስት የፌዴሬሽን ምክር ቤት በብሔሮች ነው አሁን ተዋቅሮ ያለው። እኛ በክልሎች ነው መዋቅር ያለብናለን። ክልሎች እንደ መንግስት እኩል ድምፅ ኑሯቸው የፌዴሬሽን ምክር ቤትን እንደ አዲስ ማቋቋም አለባቸው የሚል አቋም አለን እንደ ድርጅት። ፌዴራል መንግስት የያዛቸው በጣም ብዙ የሆኑ የፋይናንስ፣ የፖለቲካ፣ የህግ ስልጣኖች ወደ ክልሎች እንዲመጡ ነው የምንፈልገው። በጣም ብዙ ሪሶርስ፣ ብዙ ሀብት የያዘ ፌዴራል መንግስት ነው ዋናው ኮንትራዲክሽን ብለን እናምናለን። ይሄኛ አቋም ለየትኛውም ክልል ለየትኛውም ብሔር ጠቃሚ ነው ብለን እናምናለን። ከትግራይ ብሔራዊ ጥቅሞች ነው የሚነሳው ይሄ ሀሳብ። ኢትዮጵያ ውስጥ ያለው የፌዴራል መንግስት በጣም ትንሽ የሆኑ ተቋማትና በጣም ትንሽ የሆነ ፖለቲካዊ ፋይናንሳዊ ስልጣን ይዞ መቀጠል አለበት ብለን እናምናለን። ከዚህ በታች የሆነ የኢትዮጵያ ፌዴሬሽን ትግራይን አይጠቅምም የሚል አቋም አለን። ስለዚህ የትግራይን ብሔራዊ ጥቅሞች የማታስከብር ኢትዮጵያ ዞሮ ዞሮ አጠቅመንም፣ ስለዚህ ከፌዴሬሽኑ እንወጣለን ማለት ነው። ሳልሳይ ያነ ትግራይ ብለን ያመጣ ነው ብሔራዊ ድርጅት አልነበረንም። የነበረው ድርጅት በመደባዊ ታጋይ ነው፣ ማርክሲስት ናቸው። ስለዚህ የትግራይ ብሔራዊ ጥቅሞችን አይደለም ትኩረት የሚያደርጉት እነሱ ኢትዮጵያን አንድ የማድረግ በአንድ ፖለቲካል ኢኮኖሚ የመያዝ ሀሳብ ነው የነበራቸው። ስለዚህ ባለፉት 27-25 ዓመታት የታየው ከህገ መንግስቱ መምጣት በኋላም ይሄ ነው። ስለዚህ ትግራይ ወደ ዴሞክራሲ፣ ወደ ኢኮኖሚያዊ ልማት፣ ወደ ማህበራዊ ልማት መሄድ ካለባት ኢትዮጵያ ውስጥ አዲሱ ያስፈልጋል። በአዲሱ መሰረት ጠንካራ ትግራይ መገንባት እንችላለን የሚል አቋም ያለን።
ህወሓት ማርክስት ነው ብለዋል። እንግዲህ ማርክስት ነን ሲሉ አልሰማንም። በአንድ ሁኔታ ማርክስት ለንስት የሚል መስርተው ነበር። እሱ ቀርቷል። አሁን እኛ በአቤታዊ ዲሞክራሲ፣ በልማታዊ ዲሞክራሲ ነው የምንመራው ነው የሚሉት። እንግዲህ
በማርክስ ውስጥ ኮሚኒዝም አለ፣ ሶሻሊዝም አለ። ስለዚህ ከአቤታዊ ዲሞክራሲ ወደ ሶሻሊዝም የሚደረግ ጉዞ ለማፋጠን የተመረጠ አይዲዮሎጂ ነው። ይህ አቤታዊ ዲሞክራሲ የመደብ ትግል ነው የሚያደርገው፣ ሰራተኛው እንዲጠቀም ፋይናሊ ነው ሀሳቡ። ስለዚህ ብሔራዊ ትግልን እንደ ታክቲክ ነው የሚወስደው እንጂ እንደ ስትራቴጂ አይወስደው። ትግራይ ውስጥ መደብ ፖለቲካ ማካሄድ ማለት የትግራይ ብሔር እንዲጠፋ መስቀድ ማለት ነው። እኛ ይሄኛው ቀይ መስመር ነው፣ ቶታሊ የማንቀበለው አካሄድ ነው።
አሁን እንግዲህ የመደብ ትግል ላይ ሲያተኩር ክልልን ይከፋፍላል እንጂ ጥቅም የለውም ብለዋል። እንግዲህ ኢትዮጵያን በመሳሰሉ ሶስተኛ ዓለም በአብዛኛው ጊዜ በድህነት የሚኖሩት እንግዲህ አርሶ አደሮች እና ሰርቶ አደሮች ናቸው። እና ለሰርቶ አደርና ለአርሶ አደር በድህነት ለሚኖሩት ትኩረት ሰጥቶ ለማሻሻል ቢሞከር ምን ችግር አለው?
ምንም ችግር የለውም። እየኖርን ያለነው የፖለቲካ ስርዓት ምን አይነት ስርዓት ነው? ትግራይ ሀገር አይደለችም። ኢትዮጵያ ውስጥ በፌዴሬሽን ነው ያለችው። የትግራይ ደግሞ የትግራይ ህዝብ ለብሔራዊ ጥቅሙ በራሴ መወሰን እንደ ብሔር ተታግለዋል። በፌዴሬሽን ውስጥ የራሱን ጥቅም ማስከበር የሚችለው በበሬ ብቡር ሀብታም ምናምን ሳይ እንደ ብሔር ሲጠቃለል ኢኮኖሚ ኢንተረስቱን ማስከበር ይችላል፣ ዴሞክራሲን ማምጣት ይችላል፣ ልማትን ማምጣት ይችላል ብለን ነው ምናምነው። እንደ ትልጅ
ስልጣንም ሆነ ሀብቱ በሙሉ የተጠቃለለው በኢትዮጵያ ማዕከላዊ መንግስት ነው ብለውኛል። እና አሁን እናንተ በምትፈልጉት መንገድ ቢሆን ትግራይ ክልል በምን መልክ ነው የምትጠቀመው? ምን እንዲኖራት ነው የሚፈልጉት? ወይም ትግራይ ካገኘች ሌሎችም እንደዚሁ ብለዋል። እና በአጠቃላይ ክልሎች ምን አይነት ስልጣን፣ ምን አይነት ቦታ ያገኛሉ በእናንተ እምነት ይሄ ህገ መንግስት ቢለወጥ?
ያው እኛ እንግዲህ የትግራይ ነው እያወራን ያለው። ሌሎች ክልሎችም ጠቃሚ ነው ብዬሻለሁ። ጠቃሚ ነው ግን ራሳቸው ነው ማለት ያለባቸው። ስለዚህ ትግራይ መንግስት ተግባራዊ ቢሆን የምናገኘው ምንድን ነው ለሚለው፣ አንደኛ ፖለቲካዊ ስልጣን እናገኛለን። በሌላ አባባል ኢንፍራስትራክቸር ራሳችን መቆጣጠር እንችላለን። ለምሳሌ የቴሌ የመብራት ኃይል መቆጣጠር እንችላለን ማለት ነው። ከዛ ደግሞ እኛ ፕሮዲስ ያደረግነው በራሳችን ኢንቨስት እናደርገዋለን። ያኛው ታክስ ወደ ክልሎች እንዲመጣ ነው የምናደርገው። ይህ ሲሆን በራሳችን ፖሊሲና ስትራቴጂ እንተዳደራለን። ለምሳሌ የኢኮኖሚ ፖሊሲ ፌደራል መንግስቱ እርሻ መሰረት ያደረገ ኢኮኖሚ ነው። ምናምንቀበል የትግራይ ሀብት ጠጋ በተለያዩ አካባቢዎች እርሻ መሰረት የሚችሉ አሉ። ኢንዱስትሪም አለ፣ ቱሪዝም አለ፣ ፋይናንስ አለ፣ ማድናል። ስለዚህ እነዚህ መሰረት ያደረገ የተመጣጠነ ኢኮኖሚ ፖሊሲ ነው የሚፈልገው። ትግራይን በፍጥነት ማደግ የምትችለው በዚህ ስርዓት ነው ብለን ነው የምናምነው። አሁን ያለው ግን እርሻ መሰረት ያደረገ ነው፣ ትግራይን ሀብት መሰረት ያደረገ ፖሊሲ አይደለም ብለን እናምናለን። በተለያዩ ማህበራዊ ግንባሮችም በተመሳሳይ ምክንያቱም ከፌደራል መንግስት እየተጨቃጨቀን ከፌደራል መንግስት ፖለቲካዊ ትግል ውስጥ መኖር አንፈልግም። ኢኮኖሚያዊ፣ ማህበራዊ፣ የህግ ማዕቀፍን ጭምር ወደ ክልሎች ነው መምጣት ያለብን። ኢትዮጵያም እንደ ሀገር መቀጠል የምትችለው እንዴት ሲደረግ ብቻ ነው ብለን ነው። ይሄ ካልሆነ እንደ ሀገር አትቀጥልም የሚል ድርጅታዊ ግምገማ ነው ያለ።
እንደ ኮንፌዴሬሽን አይነት ግንኙነት ማለት ነው ወይስ እንዴት ነው?
ኮንፌዴሬሽን አይደንቲ ኮንፌዴሬሽን ላላዊ ሀገራት ናቸው ተመልሰው ወደ አንድ መጥተው ፍላጎታቸውን የሚያስፈጽሙት እና በጣም ሉዝ የሆነ በጣም የተለቀቀ ፌዴሬሽን ነው የምንፈልገው። በተለያዩ ሀገራት ለምሳሌ ስዊዘርላንድ እንደ ኤግዛምፕል ሊነሳ ይችላል። የነ ካናዳ እንደ ኤግዛምፕል ሊነሳ ይችላል። ወይም ቲፒካል ኤግዛምፕል ማምጣት ካስፈለገ ስፔን ውስጥ ያሉ ክልሎች አሉ፣ በጣም የተለቀቀ ፌዴሬሽን ውስጥ የሚኖሩ ለምሳሌ ባስክ አለች። ባስክ የሚባለው ክልል ከፌደራል መንግስቱ የሚያዋጣው ለመከላከያ ለንጉሱ ተወሰኑ የሬይንወይ ኢንቨስትመንቶች ብቻ ነው። ስለዚህ ትግራይ የሚያልቅ ከሆነ የራሳችን ኢኮኖሚ ፖሊሲ፣ ማህበራዊ ፖሊሲ፣ ፖለቲካ ፖሊሲዎች ይኖሩናል። በነጻነት ትግራይ የፈለጉችን ማድረግ ትችላለች ብለን እናምናለን በድርጅት።
እንግዲህ ወደ ምርጫ ጉዳይ እንሂድና ሳልሳይ ወያነ በምርጫ እየተሳተፈ እንደሆነ ይታወቃል። ትግራይ በሚካሄደው ምርጫ የምርጫው ሂደት እንዴት እየተካሄደ ነው በእናንተ አመለካከት?
እንግዲህ ምርጫው የተለያዩ ባህሪያት አሉ። ምክንያቱም ኢትዮጵያ ውስጥ ምርጫ እንዲርቅ ህገ መንግስታዊ ድጋፍ የለም። ይህ ሲሆን ትግራይ ይህንን ምርጫ ካራዘመች የራስን እድል በራስ የመወሰን መብቷን ልታሳጣ ትችላለች። ምክንያቱም ኢን ኮስት ኦፍ የብሔር ማንነት ኢትዮጵያዊ ማንነት ሀገራዊ ማንነት መገንባት የሚፈልግ ነው። ስለዚህ እኛ ቶታሊ አንቀበለው፣ አባቶቻችንም የታገሉት ይሄ እንዳይመጣ ነው። ስለዚህ ትግራይ ይህን ኮንሲደር በማድረግ ህገ መንግስቱን በማክበር ምርጫ እያደረገች ነው። ምርጫው የተለያዩ ባህሪያት አሉት። አንደኛ በጣም ትንሽ ጊዜ ነው ያለው። ሁለተኛ አገሪቱ ችግር ውስጥ ነው ያለችው። ሶስተኛ ትግራይ ውስጥም የተለያዩ ፓርቲዎች አሉ። ስለዚህ አሁን በተናበበ ሁኔታ ነው ምርጫው እየተደረገ ያለው። በእነዚህ ችግሮች ነው እየተደረገ ያለው። ስለዚህ በራስን እድል በራስ መወሰን እንደ ዣንጥላው ነው ወይም እንደ አምብሬላው ነው። ከዛ በታች ያሉ ግቦች ደግሞ አሉ። በፓርቲ ለኛ መንግስት መሆን እንፈልጋለን፣ ሌላኛ ዴሞክራሲ እንዲኖር እንፈልጋለን። ሶስተኛው ትግራይ ውስጥ የፖለቲካ ኮንሰንሰስ በተለይ ቅድም ያልኩሽ ብሄር መሰረት ያደረገ ፖለቲካዊ ትግል እንዲኖር እንፈልጋለን። እነዚህ አላማዎች ይዘን ነው ወደ ምርጫ እየገባን ያለ ነው። ሶፋር ያለው አካሄድ የተደሰትንበትም አለ ያልተደሰትንበትም አለ። ምናልባት እንደ ፖዚቲቭ የሚነሳው ድረስ ኮሚሽን መቋቋሙና የምርጫ ሂደት መጀመሩ ጥሩ ነው። እንደ ኢንትሮዳክሽንም ቢሆን ይሄ 20/80 መምጣቱም እንደ ጥሩ ሊነሳ ይችላል። እኛ ከዚህ በላይ እንዲሆን ነው የታገልነው። ሆኖ ግን ቲፒኤልኤፍ አልተቀበለውም። ሶስቱም ድርጅቶች እዛ ውስጥ የነበሩ ባይቶናም ቢሆን መሆናት እንደዚህ አይነት ሀሳብ አቅርቦ ነበር፣ አልተቀበለውም። ድርጅቱ 100% ስልጣን ወይም ወንበር ስላለው ፓርላማ ውስጥ የኔ ሀሳቦች ተቀባይነት አላገኙ። የተጀመሩ ጅማሮች አሉ። በሚዲያ ጥሩ የሆነ መሻሻል አለ። ኦልሞስት ፌዴራል ላይ የነበሩ ህጎች ተሻሽለዋል። ተቃዋሚ ፓርቲዎች የሚሰጠው ጊዜ ሻል ያለ ሆነዋል። በፋይናንስም ጥሩ ነገር እያየ ነው። ስለዚህ መጥፎ ጎኖች ወይም ኢዲሞክራሲ የሆኑ አካሄዶችም አሉት፣ ዲሞክራሲያዊ የሆኑ አካሄዶችም አሉት። አሁን ኦልሬዲ ቅስቀሳ ተጀምረዋል። እኛ እንደ ፓርቲ ቅስቀሳውን በጥሩ ሁኔታ እየሄድን ነው። የሚዲያ ቅስቀሳ ነው አሁን የተጀመረው። ወደ መሬት ደግሞ እንወርዳለን። አዲስ ፖለቲካ ይዘን የመጣ ነው። ቅድም እንዳልኩሽ ትግራይ ከዲሞክራሲ ውጭ ምንም አይነት አማራጭ አላትም። ፌደራል መንግስት ምርጫ ሲያራዝም እኛ አልተቀበልነው። ዴሞክራሲ ብቻ ነው እንደ ብሔር የሚያግባባን፣ ዴሞክራሲ ብቻ ነው ሰላማዊ የለማች እና የበለጸገ ትግራይ የሚፈጥር ብለን እናምናለን።
አቶ ሀያሉ፣ ከዚህ ትግራይ ከሚካሄደው ምርጫ የምትጠብቁት ነገር ምንድን ነው?
በአንድነት የሚጠብቀው ትግራይ የራሷን እድል በራስ የመወሰን ስልጣኗን በእጇን ብታስገባና ኢትዮጵያ ውስጥ የተሻለ ፖለቲካሊ ጠቃሚ የምትሆን ነው። በሌላ አባባል ህግ ያስከበረች ትግራይ የተሻለ ፖለቲካል ተሰምነት ይኖራታል ብለን እናምናለን። በሌላ አባባል መንግስት ይኖረዋል፣ በምርጫ የምናቋቁመው መንግስት በዚህ ቀጠና ውስጥ የራስን መንግስት በምርጫ ማቋቋም ትልቅ ፖለቲካዊ ጥቅም አለው ብለን እናምናለን። ስለዚህ ትግራይ የተሻለ ፖለቲካዊ የመደራደር አቁማ በዓለምም ይሁን በአፍሪካም በኢትዮጵያም የተሻለች ትሆናለች ብለን እናምናለን። የፈለገው ፓርቲ መንግስት ሲሆን ያንን መንግስት እንደግፋለን። የትግራይ ብሔራዊ ጥቅሞች እንዲከበሩ እንታገላለን። እንደ ድርጅት እንደ አምብሬላ እንደ ጃንጥላ ግን ሁላችንም የሚያሰባ ሲሆን የትግራይ መንግስትነት ወይም የትግራይ የራስን እድል በራስ የመወሰን ስልጣን በእጇ እንድታስገባና የተሻለች ትግራይ እንድትኖር ማድረግ ነው። እንደ ፓርቲ ደግሞ ያንን መንግስት የመምራት ፍላጎት አለን።
በመጨረሻም አቶ ሀያሉ ጎዲፋይል እስካሁን ያልተናገሩት ለመናገር የሚፈልገው ነገር አለ የሚሉት ካለ እድል ሰጣለሁ።
በጣም አመሰግናለሁ አዳነች። ያው እኛ እንደ ድርጅት አዲስ ሀሳብ ይዘን ነው የመጣ ነው። ሩዕየተ ዓለማችን ሶሻል ዴሞክራሲ ነው። ከትግራይ ጥንታዊና አሁን ያለው ሴቶች በአብሮ ይሄዳል ብለን እናምናለን። በመደብ ሳይሆን በብሔር ተደራጅቶ በሰላማዊ መንገድ እንዲኖር የሚያደርግ ሀሳብ ነው። ስለዚህ የኢትዮጵያ ሕዝብ ይሁን ዓለም አቀፉ ማህበረሰብ የትግራይ ምርጫ እንዲታዘብ እንዲያይ እንፈልጋለን። ስለዚህ የምርጫ ሰላማዊ ነው እንዲጠናቀቅም ፍላጎት አለን። ይህን ምርጫ ለመረበሽ የሚፈልግ ማንኛውም ኃይል ከመንግስቱናን ለመታገል ዝግጁ ነን ብለን እናምናለን። አመሰግናለሁ።
እሺ፣ እንግዲህ አቶ ሀያሉ ጎዲፋይ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ አዳነች።
አዳነችና እንግዳዋን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ማይክል ፓክ የአሜሪካ ድምጽ ራዲዮ ቪኦኤን ጨምሮ የዩናይትድ ስቴትስ መንግስት ዓለም አቀፍ ሚዲያ ኤጀንሲ ስር የሚገኙ የዜና አውታሮችን የሚመሩ ናቸው። ባለፈው ሁለት ሳምንት ውስጥ ከፍተኛ የስራ ኃላፊዎችን ማባረራቸው ተዘግቧል። ከተባረሩት ውስጥ ቢያንስ ሁለቱ እርምጃውን የበቀል ነው ብለውታል። ፖለቲኮና ኒውዮርክ ፖስት የተባሉ ጋዜጦች ያወጡትን ዘገባዎች ጨምሮ ተባረዋል የተባሉትም ሰዎችና ኤጀንሲውን በማነጋገር የአሜሪካ ድምጽ ባለፈው ኦገስት 14 የሚከተለውን ጽሑፍ አዘጋጅቷል። ደረጀ ደስታ እንደሚከተለው ያቀርበዋል።
የዩናይትድ ስቴትስ ዓለም አቀፉ የሚዲያ ኤጀንሲ ቃል አቀባይ ፖለቲኮ እና ኒውዮርክ ፖስት ለሚባሉ የዜና ማሰራጫዎች በላኩት መግለጫ የማባረሩ እርምጃ የተወሰደበትን ምክንያት አብራርተዋል። የአሜሪካ ድምፅን ጨምሮ በዓለም አቀፍ የሚዲያ ኤጀንሲ ውስጥ በቅርቡ የተካሄደውን የውጭ አገር ዜጎች በሆኑ ጋዜጠኞች አቀጣጠር ላይ የተደረገው ግምገማ ውጤትን ተከትሎ ሕግና ስርዓት እንዲከበር ለማድረግ ነው ብለዋል። የስራ ኃላፊዎቹ የአስተዳደር ፈቃድ እንዲወስዱ የተደረጉ ሲሆን የመንግስት ሰነዶችን ማየት የሚችሉበት ፈቃድ ሴኩሪቲ ክሊራንስም የተወሰደባቸው መሆኑም ተነግሯል። ይሁን እንጂ እንዲገለሉ የተደረጉት ከፍተኛው ባለስልጣንና ዋነኛው የፋይናንስ ባለሙያ ግራንት ተርነር ስለመባረራቸው የተሰጠውን ምክንያት የማይረባ ነው ብለውታል። ለአሜሪካ ድምጽ የሚከተለውን ብለዋል።
እኔ እንደሚመስለኝ ይሄ ብዙ ጉዳዮችን ለመነጋገሪያነት ወደ ዋናው ጽህፈት ቤት በማምጣቴ የተሰነዘረ በቀል ነው። ካለፈው ሰኔ ወር ጀምሮ ስልጣኑን የተረከቡት ፓክ ለዓለም አቀፉ ሚዲያና ጋዜጠኞች የተሰጠውን ህጋዊ ከለላ በመጣስ ላሳዩት የፖለቲካ ጣልቃ ገብነት እንዲሁም በጅምላ ስለተደረገው የአስተዳደር ብልሹነት በተገለጸ አስተያየት ላይ የተሰነዘረ በቀል ነው።
ዴቪድ ክሊገርመን ለዓለም አቀፉ ሚዲያ ኤጀንሲ ዋና አማካሪ ከዚያም ቀደም ብለው የአሜሪካ ድምፅን ያገለገሉ ሲሆን ከተወገዱት ኃላፊዎች አንዱ ናቸው። ለቪኦኤ በላኩት መግለጫ እንዲህ ብለዋል።
እንደ ሲቪል ባለሙያ አገልጋይነቴ በእነዚህ ውሳኔዎች ያዝኛለሁ። ይሄ ድርጊት ሌላ ምንም ሊባል አይቻልም። ስራዬን ከፖለቲካ ውጪ በአግባቡ ለማከናወንና በስልጣን ፊት እውነቱን በመናገሬ የተወሰደ በቀል ካልሆነ ሌላ ምክንያት አይኖረውም።
የበቀል እርምጃ ነው የተባለውን በማስተባበልም ሆነ ሌሎች አራት የዓለም አቀፉ ሚዲያ ኤጀንሲ ስራ አስፈጻሚዎች ስለመወገዳቸው የወጣውን ዘገባ በሚመለከት ኤጀንሲው ምንም መልስ አልሰጠም። ፓክ የዓለም አቀፉ ሚዲያ ኤጀንሲ ዋና ስራ አስፈጻሚ ሆነው የተሾሙት ተጠባባቂ ስራ አስፈጻሚ ሆነው ይሰሩ የነበሩትን ተርነርን ተክተው ነው። የተሾሙትም ለሁለት ዓመታት ጉዳያቸው ሳይታይ ዘግይቶ ባለፈው ሰኔ በዩናይትድ ስቴትስ ተወካዮች ምክር ቤት ሰኔት ሹመታቸው ከጸደቀላቸው በኋላ ነው። ፓክ ከተሾሙበት ቀን ጀምሮ የአሜሪካ ድምጽና የሌሎችም የሚዲያ አውታር ስራ መሪዎች በገዛ ፈቃዳቸው ለቀዋል ወይም ተወግደዋል። እሳቸው እንደተሾሙ ማናቸውም አይነት ቅጥር እንዳይከናወን ወጪም እንዳይለቀቅ ታግደዋል። ፓክ ለኤጀንሲው የሚሰሩ የውጭ ሀገር ዜግነት ያላቸው ጋዜጠኞችም የቪዛ እድሳት እንዳይደረግላቸው አግደዋል። ተቺዎች እንደሚሉት እርምጃው ፖለቲካዊ ይዘት አለው። የተወሰዱት እርምጃዎች የኤጀንሲው ጋዜጠኞች ነጻነትና ገለልተኝነት የተጠበቀ ሆኖ ዘገባዎች ትክክለኛ፣ ሚዛናዊና ሁሉን አቀፍ እንዲሆኑ የሚያረጋግጠውን የሕግ ከለላ ለመጣስ የተወሰዱ መሆናቸውን ተቺዎች ይናገራሉ። ፓክ ቃለ መሐላቸውን ከፈጸሙ በኋላ ለአሜሪካ ድምጽ ሰራተኞች በሰደዱት የኢሜይል መልእክት እንዲህ ብለው ነበር።
የቪኦኤን ቻርተርና በመላው ዓለም ያሉትን ነጻዎቹንና ጀግናዎቹን ጋዜጠኞቻችንን ለማክበር በሙሉ ቁርጠኝነት ሰራለሁ።
ኮንግረስማን ኤሎይ ኤንግል የዓለም አቀፉን የሚዲያ ኤጀንሲ በበላይ ኃላፊነት የሚመለከቱ የሕዝብ ተወካዮች ምክር ቤት አባልና በምክር ቤቱ የውጭ ጉዳይ ኮሚቴ ሊቀመንበር ናቸው። በስራ አስፈጻሚው ተርነርና በሌሎች ላይ ለተወሰደው ሕግ እርምጃ ዋናው ተቆጣጣሪ ኢንስፔክተር ጄኔራል ምርመራ እንዲያደርግ የሚጠይቁ መሆኑን ገልጸዋል።
ሚስተር ፓክ ወደ ኃላፊነት በመጡ በአንድ ወር ጊዜ ውስጥ የፈጸሟቸውን የተመለከቱ ሰዎች ወደፊት ሊያደርጓቸው የሚችሏቸውን ህገወጥና ያልተገቡ ተግባራትን በሚመለከት የኤጀንሲው መሪዎች እንዲያስተውሉ ሲያስጠነቅቁ የቆዩና እፎይታን ያገኙ ግለሰቦች እንዳሉ ይገባኛል። እስከዛሬ የሰሩትን ተገቢ ያልሆነ ነገር ለመሸፋፈንና ወደፊትም የሚያደርጉትን በመቃወም ሊናገሩ የሚችሉትን ሰዎች ለማፈን የሚያደርጉት ሙከራ መሆኑ ግልጽ ነው።
ማይክ ፓክ በሚቀጥለው መስከረም 24 በኮንግረስ ፊት ቀርበው ቃላቸውን እንደሚሰጡ ቀነ ቀጠሮ ተይዟል። ፓክ ከወግ አጥባቂዎቹ ሚዲያዎች ጋር በሰጡት ቃለ መጠይቅና ባሰራጯቸው ጽሁፎች ራሳቸውን የሚያዩት በዓለም አቀፉ የሚዲያ ኤጀንሲ ውስጥ ስር የሰደደውን ወገንተኝነትና ብልሹ አስተዳደር መቀየር እንደሚፈልጉ የለውጥ ወኪል አድርገው ነው። ቢሮአቸው ቀደም ሲል ይፋ ያልተደረገ አንድ የሰራተኞች አስተዳደርን የውስጥ ሪፖርት ይፋ አድርጓል። ሪፖርቱ ኤጀንሲው በሰራተኞች የቅጥር ሂደት ላይ ስለ ቋንቋ ችሎታቸው ብቻ ሲባል ስለሚቀጠሩት የውጭ ዜግነት ያሏቸው ጋዜጠኞች ያነሳል። አዳዲስ ሰራተኞች በሚቀጠሩበት ጊዜ የኋላ ታሪክና የደህንነት ሁኔታቸውን በተገቢ ሁኔታ አለመፈተሽ ለረጅም ዓመታት የኖረ የኤጀንሲው ድክመት መሆኑን ሪፖርቱ ያትታል። የዩናይትድ ስቴትስ ዓለም አቀፍ የሚዲያ ኤጀንሲ የፕሬስ ነጻነት የሌለባቸው በመንግስት ቅድመ ምርመራ ወይም ሳንሱር የሚደረግባቸውን አገሮች ኢላማ ያደረገ ነው። እንደ ቻይና፣ ኢራን፣ የባልካን ግዛቶች፣ በርካታ የአፍሪካ አገሮች፣ ላቲን አሜሪካ፣ ደቡብና መካከለኛው የእስያ አገሮች በጠቅላላው ወደ 100 የሚጠጉ አገሮችን ያዳርሳል። በ60 ቋንቋዎች የተለያየ ይዘት ያላቸውን ፕሮግራሞችንም ያስተላልፋል። ብዙዎቹ የዓለም አቀፉ ሚዲያ ኤጀንሲ ጋዜጠኞች በኤጀንሲው ዋና ስራ አስፈጻሚ በየጊዜ እየታደሰ በሚሄደው J1 በሚባለው ቪዛ በጊዜያዊነት የተቀጠሩ ናቸው። ይሁን እንጂ ስራ አስፈጻሚው ፓክ ባለፈው ወር የቪዛው እድሳት በድንገት እንዲቋረጥ አድርገዋል። የሚዲያ ኤጀንሲው የቪዛው እድሳት እየታየ ነው ቢልም አለመረጋጋትና ስጋት ባደረባቸው በተለያየ ቋንቋ በሚሰሩ ሁሉም የቪኦኤ ጋዜጠኞችና በማይክ ፓክ ቢሮ መካከል ጥረት መፈጠሩ ይነገራል። ፓክ ባለፈው ሐምሌ 23 ለዓለም አቀፉ ሚዲያ ሰራተኞች በላኩት ኢሜይል የዓለም አቀፉ ሚዲያ ኤጀንሲ አሰራር ቀደም ሲል በሌላ ተቋም መጠናቱን ገልጸዋል። ኤጀንሲው ወጥ ያልሆነ አደገኛና መሰረታዊ የደህንነት ችግር ያለበት መሆኑን በጥናቱ እንደተመለከተም አስታውቋል። እነዚህንና ሌሎችን ችግሮችን ጨርሶና በተገቢው መንገድ ለማስወገድ ኤጀንሲው ከሌሎቹ አጋር የፌዴራል ኤጀንሲዎች ጋር ሲሰራ መቆየቱንም ተናግረዋል። ፓክ ለተቋሙ ከመቆርቆር በኤጀንሲው የሥራ አፈጻጸም ላይ ፍተሻ እንዲደረግ ትዕዛዝ ማስተላለፋቸውን ገልጸው የሚከተለውን ብለዋል።
የታዩት ድክመቶች በኤጀንሲው የሥራ አፈጻጸምና ተልእኮ ላይ ችግር ያመጣሉ። በፌዴራል ሰራተኞች የሥራ ብቃትንም ከግምት ያስገቡ አይደሉም። በዩናይትድ ስቴትስ ብሔራዊ ደህንነትም ላይ አደጋ የደቀኑ ናቸው።
የእሳቸው ቢሮ የJ1 ቪዛን በወል ሳይሆን በተናጠል እንደየግለሰቦቹ አንድ በአንድ እንዲታይ መወሰኑ የአገሪቱን ብሔራዊ ደህንነት ለማረጋገጥ የወሰዱት እርምጃ መሆኑን ፓክ አስረድተዋል። ጆን ላንሲንግ በፕሬዝደንት ኦባማ የተሾሙና ከፓክ በፊት ከመስከረም 2015 እስከ 2019 በዋና ስራ አስፈጻሚነት ያገለገሉ ናቸው። ከኃላፊነታቸው ስለተወገዱት ስራ አስፈጻሚዎችና ስለ ማይክ ፓክ ውሳኔ የሚከተለውን ጽፈዋል።
እስከዛሬ አብሬያቸው ለመስራት ከታደልኳቸው ሁሉ የላቁ ምርጥ የህዝብ አገልጋዮች መካከል ነበሩ። ፓክ የሰዎችን ስም ለማጥልሸት የሚያደርጉት ሙከራ የቪኦኤን ህጋዊ የኤዲቶሪያል ነጻነት በማጥፋት ተቋሙን የአስተዳደሩ አገልጋይና የፕሮፓጋንዳ ተቋም ለማድረግ የሚያደርጉት ሙከራ ነው። ቪኦኤም ሆነ የዩናይትድ ስቴትስ ዓለም አቀፍ የሚዲያ ኤጀንሲ በኮንግረስ በተቋቋመ ቻርተር መሰረት ሙከራው ህገ ወጥ ነው።
የቀድሞ ስራ አስፈጻሚ ተርነርም እንዲሁ በሰጡት ቃለ መጠይቅ ሁኔታው በጋዜጠኞች ላይ ስለሚያሳድረው ጫና እና ህጉም ስለሚሰጠው ከለላ ፋየርዎል አንስተዋል።
ጥሰት ስለመኖሩ ምልክቱ የሚታየው የቪኦኤ የጋዜጠኝነት ስነ ምግባር ኤዲተር የሆኑትን ስቲቨን ስፕሪንገርን እንደገና በጊዜያዊነት መሰየም እንዲሁም የጄዋን ፖሊሲ ጉዳይ ሲታይ ከሌሎች የሚዲያ ተቋማቱን ኃይል ለማመናመን ከሚደረጉ የተለያዩ እርምጃዎች ጋር ተመሳሳይነት ያለው ሆኖ እያየሁት ነው።
እንደ ተጠባባቂ ስራ አስፈጻሚ የሰሩት ተርነር የቪዛ ማራዘም ስራዎችን ሲሰሩ በኤጀንሲው የአሰራር ሂደት ላይ የተፈጸመ ስህተት መኖሩን እንደማያውቁ በመግለጽ ይልቁንም የፓክ አስተዳደር ምን እንደሚመስል ሲገልጹ የሚከተለውን ተናግረዋል።
ከተለያዩ አገሮች የሚመጡ ሰራተኞች አሉን። ኤጀንሲውም እንደሚመስለኝ የደህንነት ሁኔታዎችን ማጣራቱን በተገቢ መንገድ የሚሰራ ለበርካታ ዓመታትም ሰራተኞቹን የሚመለከት ግልጽ የሆነ ማጣራት ያደረገ ይመስለኛል። የሚስተር ፓክ አስተዳደር ከጀመረ በኋላ በኤጀንሲው በጠቅላላ የአስተዳደር ብልሽነት መኖሩ ያሳሰበኝ መሆኑንም ተናግሬያለሁ። በግልጽ እንደሚታየውም በቪኦኤ ያሉ ሰዎችም ሆነ ጋዜጠኞች ለተቋሙ የተሰጠውን የሕግ ከለላና ነጻነት እየተጣሰ መሆኑን እየተመለከቱ መሆኑን አምናለሁ።
የፓክ ቃል አቀባይ ደግሞ በበኩላቸው ተርነርና ሌሎች ኃላፊዎች የተወገዱበትን ምክንያት ፖለቲኮ ለተባለው ዜና ማሰራጫ አስተባብለው ሲናገሩ እንዲህ ብለዋል።
ዛሬ በዩናይትድ ስቴትስ ግሎባል ኤጀንሲ ውስጥ ሕግና ስርዓት ተመልሶ በስራችን እንዲከበር ውሳኔዎችን ወስደናል። ኤጀንሲውን ወደ ነበረበት መልካሙ ጊዜም ለመመለስ ተጨማሪ እርምጃዎችን እንወስዳለን።
የወጋ አጥባቂው ፊልም ባለሙያ ፓክ በተደጋጋሚ የዩናይትድ ስቴትስ ዓለም አቀፍ የሚዲያ ኤጀንሲ ጋዜጠኞችን ነጻነት እንደሚያግዙ ቃል ገብተዋል። በዚያው መጠንም ከወጋ አጥባቂዎቹ የዜና ማሰራጫዎች ጋር በሚያደርጓቸው ቃለ መጠይቆች የኤጀንሲውን ወገንተኝነት ላይ ጥያቄ እያነሱ ተቋሙ ተልእኮውን በማሳካቱ ረገድ ችግር ያለበት መሆኑ ያሳሰባቸው መሆኑን ይገልጻሉ። ፓክ ባለፈው ወር ለኢፖክ ታይምስ በሰጡት ቃለ መጠይቅ ስለዚሁ ሲናገሩ ይህን ብለዋል።
የዩናይትድ ስቴትስ ዓለም አቀፉ የሚዲያ ኤጀንሲ የአሜሪካንን የውጭ ጉዳይ ፖሊሲ ማራመድ አለበት። ለምሳሌ ለአሜሪካ አስተሳሰቦች በመቆምም ሆነ ጸረ አሜሪካ የሆኑትን እንደ ቻይናና ኢራንን የመሳሰሉ አመለካከቶችን መዋጋት ይኖርበታል።
የኤዲቶሪያል ወገንተኝነትን በተመለከተ ኤጀንሲው ባለፈው ጁላይ በቪኦኤ ኡርዱ ቋንቋ አገልግሎት የተሰራጨውን አንድ የቪዲዮ ፕሮግራም ይጠቅሳል። ፕሮግራሙ የቪኦኤ አርማ ያለበትና በኡርዱ ቋንቋ የግርጌ ማስታወሻ የተጻፈበት የሁለት ደቂቃ ቪዲዮ ነው። የዲሞክራቲክ ፕሬዚደንት እጩ የሆኑት ጆ ባይደን ባለፈው ሐምሌ ያሰሙትን ንግግር ያሳያል። ከንግግሩ ጋር 20 ሚሊዮን የሚሆኑ የሙስሊም መራጮች እንዲሳተፉ መልእክት የተላለፈበት ዝግጅት ይታያል። ኢሜጅ አክሽን የተባለው የበጎ አድራጊ ድርጅት ባዘጋጀው በዚህ ዝግጅት በተመሳሳይ ቡድን የተዘጋጀ ሌላ የምረጡኝ ዘመቻም አብሮ ይታይበታል። በቪዲዮ ላይ ባይደን ለአሜሪካውያን ሙስሊሞች ንግግር ሲያደርጉ ይታያል። በባይደን አስተዳደር የትራምፕ አስተዳደር ፖሊሲ በተለይም አንዳንዴ ሙስሊሞችን የሚያግድ እየተባለ የሚጠራው ፖሊሲ እንደሚሻር ሲናገሩ ይታያል። የተጠቀሰው ፖሊሲ አብዛኞቹ ሙስሊም ከሆኑባቸው 7 አገሮች የሚመጡትን የሚመለከት ሲሆን በወቅቱ የቆየው ለ90 ቀናት ብቻ ነበር። ገደቡ በእነዚያ አገሮች የሚገኙ ሙስሊሞችን ብቻ ሳይሆን ሁሉንም ዜጎች የሚያካትት ነበር። በሌላ በኩልም ከሌሎች አገሮች የሚመጡ ሙስሊሞች ላይ ገደብ የጣለ አልነበረም። በ2018 የዩናይትድ ስቴትስ ጠቅላይ ፍርድ ቤት የስደተኞችን ፖሊሲ እንዲቆም ማድረጉ ይታወሳል። ይህን ቪዲዮ በመቃወም የፓክ ጽህፈት ቤት ሐምሌ 30 ባወጣው መግለጫ ይህ ቪዲዮ ለዲሞክራቲክ ፕሬዝደንቱ እጩ ተወዳዳሪ ማስታወቂያ ተደርጎ ከመታየት ውጪ ሌላ ነገር ተደርጎ የሚወሰድ አይደለም ብሏል። ይህን ተከትሎ ፓክም ራሳቸው በሰጡት መግለጫ የኤጀንሲውን አሰራር መፈተሽ እንደሚገባ በመግለጽ የሚከተለውን ብለዋል።
በዚህ ምርመራ በእርግጥም ስራውን ከጀመርኩበት ካለፈው ወር ጀምሮ የወሰድኳቸው እርምጃዎች የዩናይትድ ስቴትስን ዓለም አቀፍ ሚዲያ ለመጠገን የሚያስችል የዩናይትድ ስቴትስ መንግስት ዓለም አቀፍ ሚዲያ የአሜሪካንን ብሔራዊ ጥቅም በድጋሚ የሚያስጠብቅ ተቋም ይሆናል።
ባለፈው ሁለት ሳምንት ዘኒውዮርክ ፖስት እንደዘገበው የኡርዱ አገልግሎት ዲጂታል ማኔጂንግ ኤዲተር የአስተዳደር ፍቃድ እንዲወስድ የተደረገ ሲሆን በቪዲዮ ዙሪያ የሰሩት አራት የኮንትራት ሰራተኞች ከስራቸው ይባረራሉ ብሏል። ይህን አስመልክቶ ከቪኦኤ ለቀረበለት የማረጋገጫ ጥያቄ የዩናይትድ ስቴትስ ዓለም አቀፉ የሚዲያ ኤጀንሲ መልስ አልሰጠም። የዩናይትድ ስቴትስ ዓለም አቀፍ የሚዲያ ኤጀንሲ በስሩ አምስት የሚዲያ ተቋማትን ይመራል። እነሱም ቪኦኤን ጨምሮ ሬዲዮ ፍሪ ዩሮፕ፣ ሬዲዮ ሊበርቲ፣ ዘ ኦፊስ ኦፍ ኩባ ብሮድካስቲንግ፣ ዘ ሚድል ኢስት ብሮድካስቲንግ ኔትወርክስ እና ሬዲዮ ፍሪ ኤዥያን ይመራል። በዚህ ተቋም ስር ባለው የቴክኖሎጂ ፈንድ አማካኝነት የኢንተርኔት ቅድመ ምርመራና የዲሞክራሲ እንቅስቃሴዎችን በመደገፍ ዙሪያ የሚሰራ አንድ የበጎ አድራጊ ድርጅትም ይገኛል። ፓክ ከመነሻው ጀምሮ የተቋሙን መሪዎችና የአማካሪ ቦርድ አባላት ለማንሳት የወሰዱት አቋም የሪፐብሊካንና የዲሞክራት ሴኔተሮች የጋራ ተቃውሞ አስነስቷል። ሴኔተሮቹ የኤጀንሲውን የወደፊት በጀት በሚመለከት እንደገና እንደሚመረምሩ አስጠንቅቀዋል። ዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ የ800 ሚሊዮን ዶላር በጀት ያለው ሲሆን ትልቁን የሚወስደው የአሜሪካ ድምፅ ነው። ተርነር የላንሲንግን ቦታ ወስደው በተጠባባቂ የስራ አስፈጻሚነት የሰሩ ሲሆን ከዳር 2019 እስከ 2020 ድረስ ደግሞ ዲሬክተር ሆነው አገልግለዋል። ኤጀንሲውን የተቀላቀሉት በየካቲት 2016 ሲሆን ከአምስት ዓመት በኋላ ደግሞ ድህነት እንዲያበቃ የዩናይትድ ስቴትስን እርዳታ ለሚቸረው የሚሊኒየም ቻሌንጅ ኮርፖሬሽን የበጀት ዲሬክተር ሆነው ሰርተዋል። ከዚያ ቀደም ብሎ በፕሬዝደንት ደብሊው ቡሽ እና ፕሬዝደንት ኦባማ አስተዳደር የመስሪያ ቤቶች በጀትና አስተዳደር ሆነው አገልግለዋል። ክሊጀርመን የዩናይትድ ስቴትስ ዓለም አቀፍ የሚዲያ ኤጀንሲ አማካሪ ሆነው ከመስራታቸው በፊት የአሜሪካ ድምፅና የኩባ ብሮድካስቲንግ ዋና አማካሪ ሆነው አገልግለዋል። ከዚያ ቀደም ሲል በውጭ ጉዳይ ሚኒስትር፣ በአውሮፓና የዩሬዥያ የሕግ አማካሪ ሆነው ሰርተዋል። ከኤጀንሲው የመባረሩ እጣ የደረሳቸው ሌሎች የስራ መሪዎች አን ትራን የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ ዋና ዲሬክተር ነበሩ። ከ25 ዓመታት በላይ ኤጀንሲውን ያገለገሉ ሲሆን የኤጀንሲውን የውስጥ የስራ ሂደትና ግንኙነት ከሌሎች ኤጀንሲዎች አማካሪና ቦርድ አባላት ጋር በማቀናጀት መርተዋል። ማቲው ዋልሽ የኤጀንሲው ኦፕሬሽን ምክትል ዲሬክተር ነበሩ። ከዚያ ቀደም ሲል በአሜሪካ ውጭ ጉዳይ ሚኒስትር ለ9 ዓመታት የተባበሩት መንግስታት የፖለቲካ ጉዳዮች ዋና አማካሪ ሆነው ሰርተዋል። የውጭ ጉዳይ ሚኒስትሩ የፕላን ፖሊሲ ምክር ቤት አባል እንዲሁም በአፍሪካ የረዳት ሚኒስትሩ አማካሪና ረዳት ሆነውም አገልግለዋል። የዓለም አቀፍ ልማት ኤጀንሲም ውስጥ ሰርተዋል። ሾዋን ፓወርስ ዋና የስትራቴጂ አማካሪ መኮንን የነበሩ ሲሆን የፖሊሲ ምርምርና ጥናት ክፍልን፣ የኢንተርኔት ነጻነትና ተግዳሮቶች ፕሮግራምን በበላይነት አስተዳድረዋል። ከሐምሌ 2018 እስከ ጥቅምት 20 2019 የግሎባል ስትራቴጂ ኢኖቬሽን ተቋም ዋና አማካሪ ሆነው አገልግለዋል። ወደ ዓለም አቀፉ የሚዲያ ኤጀንሲ ከመምጣታቸው በፊት ለዩናይትድ ስቴትስ የአማካሪዎች ኮሚሽንና የፐብሊክ ዲሞክራሲ ዋና ዲሬክተር ነበሩ። ፓወርስ በጆርጂያ ስቴት ዩኒቨርሲቲ ዓለም አቀፍ የኢንፎርሜሽንና ምርምር ማዕከልን ያቋቋሙና የመሩ ሰው ናቸው። ሜሪ ሌነን በኤጀንሲው የአስተዳደርና አገልግሎት ዲሬክተር ሲሆኑ የሰራተኞች አስተዳደርን፣ ኮንትራቶች፣ በኤጀንሲው የደህንነትና የሰብአዊ መብት ጉዳዮችን በበላይነት የመሩ ሴት ናቸው። ከ35 ዓመታት በላይ በመንግስት ሰራተኝነት ያገለገሉ ሲሆን ለአሜሪካ ድምፅ፣ ለባህር ኃይልና መከላከያ ሚኒስቴር፣ ለአካባቢ ጥበቃ ኤጀንሲ እንዲሁም ፓክ ራሳቸው ቀደም ብለው ይሰሩበት ለነበረው የቀድሞ ወርልድኔት ቴሌቪዥን ውስጥ ያገለገሉ ነበሩ።
እስከ ስንብት አንድ ሙዚቃ እንጋብዛችሁ። Yeah. ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ጽዮን ግርማ ነኝ። መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።
Kamaikaputkar masmamati bechar prati gabau ka kese wadaja Yemnas chalama Tsitkin mat bata jeknar pada parau parinas Alwan pet meda fano alwan pet meda fano lele bis bis le farim go bazim nasmir